የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ19 እና በ25 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ከምሽቱ 3 ሰዓት ጀምሮ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ምንም እንኳን ገለልተኛ ነጻ ተቋም ብንሆንም የሃይማኖት ተቋማት በሀገር ህልውና ጉዳይ ቀይ መስመር አለን እና እኛም ባልተፈለገ መልኩ ሚዛኑን ባልተጠበቀ መልኩ በተዛባ መልኩ ስለ ኢትዮጵያ ያለችውን ግንዛቤ ለማስተካከልና ሼፕ ለማድረግ ስላለመ ከዚያ አኳያ ጉባኤው የሚከተሉትን መግለጫ አውጥቷል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለን ድምጽ ነው የሰማችሁት። ጉባኤው በዛሬው ዕለት በሰጠው ጋዜጣዊ መግለጫ ላይ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዩናይትድ ስቴትስና ምዕራባውያን በኢትዮጵያ ጉዳይ ጣልቃ ገብተዋል የሚሉት የተቃውሞ መፈክሮችን ያሰሙ ቁጥራቸው የበዛ መምህራንና ተማሪዎች የተሳተፉበት የተቃውሞ ሰልፍም በዛሬው ዕለት በባህር ዳር ከተማ ተካሂዷል። የዚህንም ዝርዝር ይዘናል። አርብ ታህሳስ 24 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ዝግጅታችንን ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። ከዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ ከዌብና ማህበራዊ መገናኛ ቅንብሮቻችን አሰናጇ አባየሁ ገበያው፣ ከቴክኒክ መሐንዲሱ ኔልሰን ሎፔዝ፣ ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው ዝግጅቶቻቸውን ካደረሱን ዘጋቢዎቻችንና ሪፖርተሮቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት የአስቸኳይ አዋጅ ዛሬ ባወጣው መግለጫ ባለፉት ሁለት ተከታታይ ቀናት በተደረገ ኦፕሬሽን በርካታ ከተሞችን ማስለቀቁን ገልጾ የህልውና ዘመቻው መዳረሻ አሸባሪ ህወሓት ዳግም የኢትዮጵያ ሀገረ መንግስት ፈተና እንዳይሆን ማድረግ ነው ብለዋል። መግለጫው በሸዋ በተደረገ ኦፕሬሽን በሸዋ ግንባር የቀወት ወረዳ ለምለም አምባ፣ ጀውሃ፣ ሰንበቴ፣ አጣየና ካራቆሬ ከተሞችና አካባቢዎች ከወራሪው ኃይል ነጻ ወጥተዋል ብለዋል። በጋሸና ግንባር ደግሞ ኮንና ዳውንት ሙሉ በሙሉ ከአሸባሪው ጸድተዋል። በወረኢሉ ግንባር ልጓማ ከተማ ነጻ ወጥታለች ሲልም አመልክቷል። በተወረሩት አካባቢዎች የጸጥታ ኃይሎች የጋራ ጥምረት ባካሄዱት ኦፕሬሽን በሺዎች የሚቆጠሩ የአሸባሪ ህወሓት ጀሌዎች እጃቸውን እየሰጡ ይገኛሉ ያለው መግለጫው የየአካባቢው የሃይማኖት አባቶችና የአገር ሽማግሌዎች በየጥሻው የገባውን የአሸባሪ ህወሓት ጀሌ እጁን በሰላም እንዲሰጥ እያደረጋችሁ ያላችሁትን ጥረት አጠናክራችሁ እንድትቀጥሉ መንግስት ያሳስባል ሲል አስታውቋል። በህወሓት በኩል መግለጫውን አስመልክቶ እስካሁን የተሰጠ ምላሽ አልደረሰንም። የዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ በኢትዮጵያ እየተባባሰ ያለው ወታደራዊ ግጭት ያሳሰባቸው መሆኑን በመግለጽ ሁለቱም ወገኖች ችግሮቻቸውን በሰላማዊ መንገድ እንዲፈቱ ሲያሳስቡ መቆየታቸው ይታወቃል። ኦሮሚያ ውስጥ በክልሉ ልዩ ኃይልና መንግስት አሸባሪው ሸኔ እያለ በሚጠራው የኦሮሞ ነጻነት ሰራዊት መካከል በምዕራብ ሸዋ ፈንታሌ ወረዳ ጊዳራ ቀበሌ ውስጥ በተደረገ ግጭት በርካታ የክልሉ ልዩ ኃይሎችና አማጽያኑ መሞትና መቁሰላቸው ተነገረ። በግጭቱም የከረዩ አባገዳ ከድር ሐዋስ ቦሩ መንግስት አሸባሪው ሸኔ ብሎ በሚጠራው ኃይል መገደላቸውን የኦሮሚያ ክልል ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ አስታውቋል። ቢሮው በመግለጫው የከረዩ ህዝብ ያደረጉትን የተቃውሞና የድጋፍ ሰልፍን ተከትሎ ተስፋ የቆረጠው አሸባሪው ሸኔ ህዝቡ በእኛ ላይ እንዲነሳና ሰልፉን እንዲያካሄድ ቀስቅሰዋል በማለት ገድለዋቸዋል ሲል ገልጿል። ዝርዝር ዘገባው በዕለቱ የትንታኔ መጽሔት ይቀርባል። በናይጄሪያ ከጥቅምት ወር ወዲህ የነዳጅ ዋጋ እጅግ እየተወደደ በመምጣቱ ነዋሪዎች ምግቦቻቸውን በእንጨትና በከሰል ወደ ማብሰል ለመመለስ እየተገደዱ መምጣታቸው ተነገረ። የናይጄሪያ ነዳጅና ጋዝ አከፋፋዮችና የአካባቢ አየር ጥበቃ ተሟጋቾች በጭስ እየታፈነች ባለችው ናይጄሪያ ባለስልጣናት የነዳጅ ዋጋን እንዲቀንሱ ግፊት እያደረጉ መሆኑን ተመልክቷል። ነዋሪዎች ለአሜሪካ ድምጽ እንደተናገሩት $25 አካባቢ የነበረው የነዳጅ ዋጋ በሶስት እጥፍ መጨመሩን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ቋሚ የበጀት ስምምነት እስኪደረስ ድረስ የፌዴራል መንግስቱን እስከ ጥር 26 ድረስ የሚያቆየው በጀት በትናንትናው ዕለት 69-28 በሆነ ድምጽ አጽድቋል። ቋሚው የበጀት ስምምነት የፕሬዝደንት ባይደንን አስገዳጅ የክትባት መርሃ ግብር ያካተተ ነው በሚል ተቃውሟቸውን ባሰሙ የሪፐብሊካን ፓርቲ አባላት አማካኝነት ሳይስማማ ቀርቷል። የበጀት ህጉ ረቂቅ ዛሬ ወደ ፕሬዝደንት ባይደን በማምራት በፊርማቸው ይጸድቃል ተብሎ ይጠበቃል። ምክር ቤቱ ከውሳኔው የደረሰው የተወካዮች ምክር ቤት ቀደም ብሎ ከአፍጋኒስታን እንዲወጡ የተደረጉ ሰዎችን መርጃ የሚውል የ7 ቢሊዮን ዶላር ጨምሮ አሁን ያለው በጀት ለ11 ተከታታይ ሳምንታት እንዲቀጥል ስምምነት በመገኘቱ መሆኑ ታውቋል። የበጀት ህጉ እስከዛሬ አርብ ድረስ ባይጸድቅ ኖሮ የፌዴራል መንግስት ተቋማት ሊዘጉ እንደሚችሉ ተሰክቶ እንደነበር ይታወቃል። ኒውዮርክ ውስጥ ኦሚክሮን ለተባለው የኮቪድ-19 ቫይረስ ዝርያ የተጋለጡ 5 ሰዎች መገኘታቸውን የጤና ባለስልጣናት ማረጋገጣቸውን የኒውዮርክ ገዢ ካቲ ሆቹል ትናንት አስታወቁ። ባለስልጣኗ የሚያሰጋ ነገር ኖሮ ሳይሆን የደረሰንን መረጃ ለህዝቡ ማሳወቅ ስላለብን ብቻ ነው ብለዋል። የጤና ባለስልጣናቱ ቫይረሱ ኒውዮርክ ውስጥ በተለያዩ ሰዎች ላይ መታየቱን ገልጸው ኒውዮርክ ውስጥ ባለፈው ወር በተካሄደው የንግድ ትርኢት ተካፍሎ ወደ ሚኒሶታ ግዛት የተመለሰ አንድ ሰው ላይም የተገኘ መሆኑን ተናግረዋል። በቅርቡ በተካሄደው ምርመራ 5 ሰዎች ቫይረሱ የታየባቸው ሲሆን በተለይ ከሎንግ አይላንድ ነዋሪ የሆነና በቅርቡ ከደቡብ አፍሪካ በመጣ ሰው ላይ መታየቱንም አስረድተዋል። ይህ ዜና የመጣው በዩናይትድ ስቴትስ የመጀመሪያው የኦሚክሮን ቫይረስ የታየበት ሰው በካሊፎርኒያ መገኘቱ በተነገረ ማግስት ነው። ባለስልጣናቱ ለዚህ ሁሉ መድኃኒቱ የማጠናከሪያውን ክትባት ጨምሮ ሁሉንም ክትባቶችን አሟልቶ መውሰዱ መሆኑን አሳስበዋል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2015 ከኢራን ጋር የተደረሰበትን የኒውክሌር ስምምነት እንደገና ለማደስ በኢራን ላይ ጫና እያደረገች ሲሆን በሃያላን አገሮችና ኢራን መካከል በቪየና እየተደረገ ያለው ድርድርም ውጤት በቀናት ውስጥ ይለይለታል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስዊድን ስቶክሆልም ውስጥ ለጋዜጠኞች በሰጡት መግለጫ ኢራን ከልቧ መሆን አለመሆኗን ለማወቅ በሚቀጥለው ወይም በ2 ቀን ውስጥ በቶሎ ልናውቅ እንችላለን ብለዋል። አንዳንድ ተንታኞች ግን ኢራን እንደዚህ ያሉ ጫናዎችን ድርድሩን በማራዘም እንደ ጊዜ መግዣ ስልት ትጠቀምበታለች ይላሉ። ዩናይትድ ስቴትስ ከኢራን ጋር እየተደራደረች ያለችው በቀጥታ ሳይሆን በሌሎች ሃያላን አገሮች አማካይነት ሲሆን ባለፈው ሰኞ የተጀመረው ድርድር ሁለቱን አገሮች ለመጨረሻው ስምምነት አንድነት ለማምጣት ያለመ መሆኑ ተነግሮለታል። የ2015ቱ ስምምነት ኢራን ኒውክሌርን ለጦር መሳሪያዎች እንዳታውል የሚያስገድዳት ሲሆን በምትኩም ከተጣለባት ዓለም አቀፍ ማዕቀብ ነጻ የሚያደርጋት ነው። ቴህራን ግን የኒውክሌር የጦር መሳሪያ የመስራት ሙከራና ፍላጎት የሌላት መሆኑን ስታሳውቅ ቆይታለች። ታሊባን በአፍጋኒስታን ያሉ ሴቶች መብቶችን አስመልክቶ በዛሬው ዕለት ባወጣው መግለጫ ሴቶች ከገዛ ፈቃዳቸው ውጪ ሊዳሩ፣ በልውውጥ መልክ ሊሰጡ ወይም የሰላም ማውረጃ ገጸ በረከት መሆን የለባቸውም ሲል አስታውቋል። ሃይማኖታዊ ትዕዛዙ የመጣው አፍጋኒስታንን ከተቆጣጠረውና ሰብአዊ መብትን በተለይም የሴቶችን መብት እንዲያከብር ከዓለም አቀፉ ማህበረሰብ ብርቱ ጫና እየደረሰበት ካለው ከጠንካራው እስላማዊ ቡድን ታሊባን መሆኑም ተመልክቷል። መግለጫው ሴቶች የንብረት ይዞታ አይደሉም፣ ሰብአዊ ፍጡር ናቸው፣ ማንም ጠበኝነትና ግጭትን ለማብረድ የሚለዋወጣቸው ፍጡራን አይደሉም ሲል መግለጫው አትቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጆን ድራይደን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ 4 ሰዓት ድረስ በ19ና በ25 ሜትር ባንዶች ይቀጥላል። እንዲሁም የራዲዮ ቴሌቪዥን ዝግጅታችንን ለምትከታተሉ በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ኢትዮጵያ ውስጥ በሃይማኖት አባቶችና በሀገር ሽማግሌዎች መካከል ይደረግ የነበረው የሰላም ጥረት የተሰናከለው የህወሓት መሪዎች ባቀረቡት ቅድመ ሁኔታ ሳቢያ ነው ሲል የሃይማኖት ተቋማት ጉባኤ ዛሬ ገልጧል። ጉባኤው አገሮች እያደረጉ ነው ያለውን ጫናም አውግዟል። መለስካቸው አመሃ ተከታትሎታል።
የኢትዮጵያ የሃይማኖት ተቋማት ጉባኤ ዛሬ ባወጣው የአቋም መግለጫና ዓለም አቀፍ ጥሪ በሀገሪቱ አሁን እየተካሄደ ያለው ግጭት ከመጀመሩ በፊት የተፈጠረው ችግር በሰላማዊ መንገድ እንዲፈታ ሲያደርግ የነበረው ጥረት መና የቀረው የህወሓት ኃይሎች ቅድመ ሁኔታዎች በማስቀመጥና ፈቃደኛ ባለመሆናቸው ምክንያት እንደሆነ አስታወቀ። ሳይሳካ ቀርቷል ያለው ይህ ጥረት በኢትዮጵያውያን ዘንድ ከዓለም አቀፍ ተቋማት በላይ ታማኝነትና ተቀባይነት ባላቸው የሃይማኖት አባቶች ተደጋጋሚ ሙከራ እንደተደረገ ይናገራል። አክሎም የኦርቶዶክስ ቅዱስ ሲኖዶሱና የእስላማዊ ጠቅላይ ምክር ቤቱ የካቶሊክና የወንጌላውያን ዋና ጽሕፈት ቤቶች በተናጠልም ሆነ በጋራ ያላሰለሰ ጥረት አድርገዋል ሲል የአቋም መግለጫው ያብራራል። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለም ተጨማሪ ዝርዝር ለጋዜጠኞች ሰጥተዋል።
በወቅቱ ጥሪዎችን በመቀበል ለማደራደር ሰዎች ተወክለዋል። ከዚህም ከዛም አምስት አምስት ሰዎች ተወክለዋሉ። ከፍተኛ አመራሮች ተብለው ይህንን ጉዳይ የማያወያዩትም ሰዎች በእኛ በኩል ዓለም አቀፍ እውቀት ያላቸው የፖለቲካውን አውድ በትክክል የሚያውቁ የሚገነዘቡት በሃይማኖት አባቶች ማደራደሪያነት ሳይሆን ዓለም አቀፍ የሆኑ እውቀት ያላቸው ገለልተኛ ተብሎ የሚጠሩት ሰዎች ተመልምለዋሉ። በሁሉም ተቀባይነት አላቸው ተብሎ የታመኑት ሰዎች ነገር ግን እንደ ነገ ዛሬ ሲደርስ ነው ጉዳዩ ያው እንደሰማችሁት ቅድመ ሁኔታዎች በመቀመጣቸው ነው። ለሰላም ቅድመ ሁኔታ እንግዲህ ሲቀመጥ ምን ሊሆን ይችላል የሚለውን ትንታኔ ውስጥ ባልገባም ቅድመ ሁኔታዎች በህወሓት መንገድ ስለተቀመጠ ያ ስብሰባ ወይንም ያ ውይይት ያ የሽምግልና የድርድሩ ሂደት ሳይቀጥል መክነዋል። ከዛ ብዙ ሳይቆይ ነው ጦርነቶቹ የተካሄዱ።
ጉባኤው የህዝብ መጎዳት በሀገሪቱ ሉዓላዊነት ላይ የተቃጣው መከራ በእጅጉ እንደሚያሳስበውም በመግለጫው ይፋ አድርጓል። በጦርነቱ ምክንያት በርካቶች ሕይወታቸውን መነጠቃቸው፣ በሚሊዮኖች የሚቆጠሩ ወገኖች መፈናቀላቸው፣ የእምነት ተቋማት ሳይቀሩ መጎዳታቸው፣ ገበሬዎች ከእርሻቸው ከብቶቻቸውና ንብረቶቻቸውን ትተው መሰደዳቸው፣ ልጆች ከትምህርት ገበታቸው መጓደላቸው፣ ዜጎች ከስራና ከተረጋጋ ማህበራዊ ርቀው በስጋት ውስጥ መገኘታቸው ጉባኤውን እንደሚያሳስበውና እንደሚያሳዝነው መግለጫ ወጥቷል። ሁኔታው የተለያዩ ፖለቲካዊና ኢኮኖሚያዊ ፍላጎት ያላቸው ኃይሎች አካባቢውን በማተራመስ የሀገራችን ህልውና እንዲናጋ መሆኑን ተገንዘበናል የሚለው የጉባኤው መግለጫ በተለይም የኢትዮጵያ ታላቁ የህዳሴ ግድባችን ያለበት ደረጃና ወታደራዊ የህልውና ዘመቻውን ተከትሎ አንዳንድ የውጭ ሀገራት የዲፕሎማሲ ጫና በመፍጠር የሀገራችንን መልካም ስምና ዝናን በማጉደፍ አሉታዊ ተጽዕኖ በማሳደርና በመገናኛ ብዙሃናቸው በማራገብ በግልጽ ጣልቃ ገብነት ችግር ሲያባብሱ እሱ ታዘበናል ሲል ድርጊቱን በጽኑ አውግዞ እኛም በቃ እንላለን ብለዋል። ቀሲስ ታጋይ ታደለም ይህንን ብለው ነበረ።
ይባስ ብሎ ደግሞ በውጭ ያሉት ወይንም ኢትዮጵያን እና በዚህ ያለውን ቀጠና ወዳልተፈለገ መንገድ ችግሩን በማስፋትና በመለጠጥ ባልተገባ መንገድ በመተርጎምም ሚዛኑን ባልጠበቀ መልኩ ዓለም አቀፍ ጫናዎች በዲፕሎማሲ መስኩም በሚዲያውም በኢኮኖሚውም ከፍተኛ ጫና ሀገራችን ላይ የተደረገ ነው። ምንም እንኳን ገለልተኛ ነጻ ተቋም ብንሆንም የሃይማኖት ተቋማት በሀገር ህልውና ጉዳይ ቀይ መስመር አለን እና እኛም በአልተፈለገ መልኩ ሚዛኑን ባልጠበቀ መልኩ በተዛባ መልኩ ስለ ኢትዮጵያ ያለችውን ግንዛቤ ለማስተካከልና ሼፕ ለማድረግ ስላለመ ከዚህ አኳያ ጉባኤው የሚከተሉትን መግለጫ አውጥቷል።
ጉባኤው ካወጣው ባለስድስት ነጥብ የአቋም መግለጫ መካከል አንዱ የውጭ ሀገር መንግስታት፣ ዓለም አቀፋዊ፣ አህጉራዊና ቀጠናዊ ድርጅቶች በምድራችን ሰላም እንዲሰፍን፣ ሰብአዊነት እንዲጠበቅ፣ አስቸኳይ ሰብአዊ እርዳታን ያለ ፖለቲካዊ ፍላጎት በማዳረስ ለምታበረክቱት አስተዋጽኦ እያመሰገንን የምትፈጽሙት የተቀደሰ ሰብአዊ ተግባር ከጀርባው ምንም አይነት ባዕድ አጀንዳ ሳይኖረው በንጽህና እንድትፈጽሙት በፈጣሪ ስም እናሳስባለን ይላል። አንድ ዓመት ያስቆጠረው ይህ ጦርነት በአሁኑ ጊዜ ያስከተለው ማኅበራዊ፣ ኢኮኖሚያዊና በተለይም ሰብአዊ ቀውስ እጅግ ከፍተኛ እንደሆነ በሁሉም ወገን ይነገራል። ሰብአዊ ቀውሱን ለመቋቋም ከህዳር ወር አጋማሽ ጀምሮ የተባበሩት መንግስታት ድርጅት የአየር አገልግሎት ወደ መቀሌ የሚያደርገውን በረራ እንደገና መጀመሩን፣ 353 ጭነት መኪኖች የእርዳታ ቁሳቁሶችን ይዘው ወደ ትግራይ ማምራታቸውን የአደጋ ስጋት ሥራ አመራር ኮሚሽን ገልጸዋል። ጦርነቱ ወደ አፋርና አማራ ክልሎች ከተስፋፋ ወዲህ 5.6 ሚሊዮን ህዝብ ለጉዳት የተጋለጠ ሲሆን ከ1.1 ሚሊዮን ህዝብ በላይ ከቀዬው ተፈናቅሏል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። አድማጮች ተከታዩ የመስሄት ርዕስ ደግሞ ከአዲስ አበባ ወደ የረር ያሻግረናል። በኦሮሚያ ክልል ምስራቅ ሸዋ ዞን ከረዩ አካባቢ በክልሉ ልዩ ኃይሎችና ባለስልጣናት ሸኔ በሚሏቸው ራሳቸው ግን የኦሮሞ ነጻነት ሰራዊት እያሉ በሚጠሩት ታጣቂዎች መካከል ሰሞኑን በተፈጠረ ግጭት በሕይወትና በአካል ላይ ጉዳት ደርሷል። በፈንታሌ የከረዩ አባገዳ አቶ ከድር ሐዋስ ቦሩ ግድያ የመንግስቱ የጸጥታ ኃይሎችና ታጣቂዎች እየተወነጃጀሉ ነው። የክልሉ መንግስት ዛሬ ባወጣው መግለጫ የሸኔና የህወሓት ታጣቂዎች የመንግስቱን ኃይሎች የደንብ ልብሶች እየለበሱ ጥቃት ይፈጽማሉ ሲል ከሷል። ገልሞ ዳዊት ዝርዝሩን ይዟል።
ወይዘሮ ወርቄ አዋስ የሟች አባገዳ ከድር ሐዋስ ቦሩ እህት መሆናቸውን ይናገራሉ። ወንድማቸው ምስራቅ ሸዋ ዞን ከፈንታለ ወረዳ ግዳራ ቀበሌ ማህበር ተወስደው መገደላቸውን ለቪኦኤ ገልጸዋል።
ከሰሮቢ ናኑ ሰዓት ላቀነች ፈኒ ከገዳ መነ በቅሳን
ባለፈው እሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በህይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እምቢ ብለው ነው እሱንና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት።
ሸኔ በማለት የሚጠራውን ታጣቂ ቡድንና ህወሓትን በአሸባሪነት የፈረጀው ኢትዮጵያ መንግስት በንጹሃን ዜጎች ላይ ለተፈጸሙ ጥቃቶችም ተጠያቂ ሲያደርጋቸው ቆይተዋል። ሁለቱ ቡድኖች ተመሳስለው የተሰሩ የጸጥታ ኃይሎችን አልባሳት እንደሚጠቀሙ መግለጽም ይወነጅላል። ይህ አስቸኳይ ጊዜ አዋጁን መነሻ በማድረግ በበርካታ የአገሪቱ አካባቢዎች በተደረጉ ፍተሻዎችም የተለያዩ የጸጥታ ኃይሎች አልባሳት እየተገኙ መሆኑን መንግስት እያስታወቀ ይገኛል። የፈንታሌ ወረዳ ነዋሪ መሆናቸውን የገለጡት አቶ ድልቦ አባገዳ ከድር ሐዋስና ሌሎች ሰዎች ከፈንታሌ ወረዳ ግዳራ ቀበሌ ማህበር ወደ ቦሰት ወረዳ ሀሮ ቀርሳ ቀበሌ ማህበር ተወስደው እንደተገደሉ እንደሚያውቁ ተናግረዋል። የተገደሉት አርብቶ አደር የሆኑ የገዳ ስራ ሰዎች ናቸው። አባ በኮ ሆኖ ገዳውን የሚመራው ከድር ሐዋስ ቦሩ ይባላል። እሱም ተገድለዋል ይላሉ ሲናገሩ። ከአባ ገዳ ሐዋስ ጋር ሌሎች ሰዎችም እንደነበሩ አቶ ድልቦ ገልጸዋል። ከግድያው በፊት በሳምንቱ መጀመሪያ አካባቢ እዛው ፈንታሌ ወረዳ ውስጥ የመንግስት ባለስልጣናት ኦነግ ሸኔ ከሚሏቸው ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ግጭት ተፈጥሮ እንደነበረም ተናግረዋል። ፈንታሌ ወረዳ ውስጥ ስለተፈጠረው ውከትና የአባ ገዳ ከድር ሐዋስ ግድያ የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽንስ ቢሮ ኃላፊ ወይዘሮ አዳነች አንበሱ በሰጡን ማብራሪያ ተጠያቂው ኦነግ ሸኔ ያሉትን ራሱን ደግሞ የኦሮሞ ነጻነት ሰራዊት እያለ የሚጠራው ቡድን ነው ብለዋል።
ዋይ ከነረቲ ቶርባን ደበርቲ ሂሪራ ጉዳ።
ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር በፈንታሌ አካባቢ። በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሀሰት ነው።
ከአባ ገዳው ጋር ሌሎችም ሰዎች ተወስደው ተገድለዋል የሚለውን ክስ ውድቅ ያደረጉት የኮሚኒኬሽንስ ቢሮ ኃላፊዋ ወይዘሮ አዳነች አሁን የመንግስት የጸጥታ ኃይሎች አካባቢውን እያረጋጉ መሆናቸውን ተናግረዋል። በተፈጠረው ሁኔታና ስለ አባ ገዳው ግድያ ዛሬ መግለጫ ያወጣው የኦሮሚያ ክልል ኮሚኒኬሽንስ ቢሮም ለግድያው መንግስት ኦነግ ሸኔ ያለውን ቡድን ተጠያቂ አድርጓል። ስለ አባ ገዳ ከድር ሐዋስም ሐዘኑን ገልጿል። ሸኔ በማለት የሚጠራውን ታጣቂ ቡድንና ህወሓትን በአሸባሪነት የፈረጀው ኢትዮጵያ መንግስት በንጹሃን ዜጎች ላይ ለተፈጸሙ ጥቃቶችም ተጠያቂ ሲያደርጋቸው ቆይተዋል። ሁለቱ ቡድኖች ተመሳስለው የተሰሩ የጸጥታ ኃይሎችን አልባሳት እንደሚጠቀሙ መግለጽም ይወነጅላል። ይህ አስቸኳይ ጊዜ አዋጁን መነሻ በማድረግ በበርካታ የአገሪቱ አካባቢዎች በተደረጉ ፍተሻዎችም የተለያዩ የጸጥታ ኃይሎች አልባሳት እየተገኙ መሆኑን መንግስት እያስታወቀ ይገኛል። ለአሜሪካ ድምፅ ገልሙ ዳዊት ከአዳማ።
አመሰግናለሁ ገልሞ። አድማጮች ተከታዩም የመጽሔት ርዕስ እዚያው ኦሮሚያ ያቆየናል። የኦሮሚያ ወጣቶች የጠቅላይ ሚኒስትሩን ፈለግ እንዲከተሉ ሲሉ የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ ጥሪ አቀረቡ። ጉዳዩን አስመልክቶ ለአሜሪካ ድምፅ ማብራሪያ የሰጡት ደግሞ የክልሉ ቃል አቀባይ አቶ ኃይሉ አዱኛ ጥሪው የተላለፈው በመካሄድ ላይ ስላለው ጦርነት ብቻ አይደለም ይላሉ። ለዝርዝሩ ፀሐይ ዳምጠው።
ጥሪውን ለኦሮሞ ቀሬና ቄሮች ያቀረቡት የክልሉ ፕሬዝዳንት ሽመልስ አብዲሳ በኢትዮጵያ ሀገረ መንግስት ግንባታ ታሪክ የኦሮሞ ህዝብ ከሌሎች ወንድም ብሔር ብሔረሰቦችና ህዝቦች ጋር በመተባበር ባደረገው ተጋድሎ ኢትዮጵያን በደምና አጥንት ጠብቆ ያቆየ ህዝብ ነው ብለዋል። በዚህ ሀገረ መንግስት ግንባታ የኦሮሞ ህዝብ ሀገራዊ ነጻነትና ሉዓላዊነትን አስጠብቆ ለማስቀጠል በተደረገው ተጋድሎ በርካታ መሪዎችን ያፈራና ያጀገነ፣ በእነዚህ ጀግኖች መስዋዕትነት ደግሞ ኢትዮጵያ ታፍራና ተከብራ እንድትኖር ያደረገ ነው ሲሉ አክለዋል። ፕሬዝዳንቱም አሁንም የኦሮሞ ቀሬና ቄሮች የመሪያቸውን ፈለግ እንዲከተሉና የሀገር መከላከያ ሰራዊትን እንዲቀላቀሉ ጥሪ አቅርበዋል። ጥሪው የቀረበው የመንግስት ኃይሎች በህወሓት ተይዞ የነበሩ ቦታዎችን እየተቆጣጠረ መሆኑ እየተገለጸ ባለበት ወቅት የተላለፈ መሆኑን አንስቼ ያነጋገርኳቸው የኦሮሚያ ክልላዊ መንግስት ቃል አቀባይ ኃይሉ አዱኛ ይዘቱን አብራርተዋል።
ቄሮና ቀሬዎችን የመከላከያ ኃይል እንዲቀላቀሉ ጥሪ የቀረበላቸው የዛሬውንም ብቻ ሳይሆን ኢትዮጵያ ታፍራና ተከብራ ትኖር ዘንድ ጠንካራ መከላከያ መገንባት አስፈላጊ ነው። ለዚህም የአገሪቷን ጥቅም ሊያስከብር የሚችል ጠንካራ የሆነ የመከላከያ ሰራዊት፣ ጠንካራ የሆነ የሀገር ደህንነትን የሚያስከብር የጸጥታ ኃይል መገንባት አስፈላጊ ሆኖ ስለተገኘ ቀጣይም ደግሞ ኢትዮጵያ በአፍሪካ ቀንድ ያላትን ጥቅም ለማስከበር እነዚህ የጸጥታ አካላትን መገንባትና በአስተማማኝ ደረጃ ማድረስ አስፈላጊ ሆኖ ስለተገኘና የመንግስትም አቅጣጫም ወደዚህ ስለሆነ ከወዲሁ ወጣቶች ተቀላቅለው የሀገራቸውን ጥቅም እንዲያስከብሩ ይህን ተቋም መገንባትና ማጠናከር የኢትዮጵያ ሕልውናን የማረጋገጥና ያለማረጋገጥ ጉዳይ ስለሆነ ከወዲሁ ጠንካራ ተሰሚነት ያላት የተፈራች አገር ለመገንባት መከላከያን ማጠናከር አስፈላጊ ነው። በዛ አግባብ ነው የክልሉ ፕሬዝዳንትም ጥሪ ያቀረቡት።
የኦሮሚያ ብሔራዊ ክልላዊ መንግስት በአገር አቀፍ ደረጃ ኢትዮጵያ ላይ የተጋረጡ የሰላም ችግሮችን ከመመከት ጎን ለጎን በክልሉም ሰላምና ጸጥታን ለማስከበር እየሰራ ይገኛል፣ ውጤትም እየተገኘ ነው ብለዋል። አቶ ኃይሉም
የሰላምና ደህንነትን የማረጋገጥ ስራ ብዙ ስራዎች ተሰርተዋል። በክልላችን የሚንቀሳቀሰው የሽብር ቡድን ሸኔ የሚያደርሳቸውን ጥቃቶች ከመቀልበስና ከመቆጣጠር እንዲሁም የተለያዩ እርምጃዎችን በዚህ የአሸባሪ ቡድን ላይ በመውሰድ የመደምሰስ ስራዎችን ተሰርቷል። ሴሎቹ ተይዟል። በየአካባቢው የፈጠራቸው ህዋሶቹ ቁጥጥር ስር ውሏል። ጸጉረ ለውጦቹ ተይዟል። የጁንታም ሸኔን የሚደግፉ አካላቶችን በቁጥጥር ስር ውሏል። ማህበረሰቡ ደግሞ አካባቢውን ቀዬውን እንዲጠብቅ ከጸጥታ አካላት ጋር ተደራጅቶ እንዲጠብቅ ተደርጓል። በዚህም በርካታ ውጤቶችም ተገኝተዋል ማለት ይቻላል እና በዚሁ አጠናክረን የሚቀጥልና በሰፊ እየተሰራ ይገኛል ማለት ነው።
የክልሉ መንግስትና ህዝብ የሚከፈለው መስዋዕትነት ከፍሎ የተከበረችና ታፍራ የምትኖር አገር ለማስቀጠል ዝግጁ ነው ብለዋል የኮሚኒኬሽን ኃላፊው። ፀሐይ ዳምጠው ለአሜሪካ ድምፅ አዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ የመጽሔት ርዕስ እንለፍ። ቁጥራቸው የበዛ መምህራንና ተማሪዎች የተሳተፉበት የተቃውሞ ሰልፍ ዛሬ በባህር ዳር ከተማ ተካሂዷል። ዩናይትድ ስቴትስና ምዕራባውያን በኢትዮጵያ ጉዳይ ጣልቃ ገብተዋል የሚሉት ሰልፈኞች ይህንኑ ተቃውሟቸውንም በመፈክሮች አሰምተዋል። ሰሞኑን በተለያዩ የዓለም ክፍሎች ኢትዮጵያውያን በሚያደርጓቸው ሰልፎች የሚሰማው በእንግሊዝኛው አጠራር ኖሞር ወይም በአማርኛ በቃ የሚል ስም የተሰጠው መሪ ቃል ዛሬም በባህር ዳሩ ሰልፍ ቀዳሚ ቃል ነበር ትለናለች ከባህር ዳር ያጠናቀረችልንን ዘገባ ያደረሰችን አስቴር ምስጋናው። በሌላ በኩል በኢትዮጵያውያን የሚቀርቡትን እንዲህ ያሉ ቅሬታዎች የዩናይት ስቴትስ ከፍተኛ ባለስልጣናት አይቀበሉትም፣ ውሳኔዎቻቸው ከሰብአዊ መብት መከበር ጋር የተያያዙ እንደሆኑም ይናገራሉ። እነሆ ዝርዝሩን።
ቁጥራቸው የበዛ የባህር ዳር ከተማ አስተዳደር ከመንግስትና ከግል ትምህርት ቤቶች የተውጣጡ ተማሪዎችና መምህራን ዛሬ በከተማው በተለምዶ ጊዮን ሆቴል በተባለው አደባባይ ለተቃውሞ ሰልፍ የወጡት ከጠዋቱ 2 ሰዓት ላይ ነበር።
We Ethiopians are strong and united people with strong morals and dignity handed to us by our ancestors. ተማሪዎችን በመወከል በሰልፉ ላይ ንግግር ያደረገችው ባህር ዳር አካዳሚ ከተሰኘ ትምህርት ቤት የተወከለችው ተማሪ የሰልፉን ዓላማ በኢትዮጵያ ጉዳይ ጣልቃ ገብተዋል ያሏቸውን የዩናይትድ ስቴትስ እና ምዕራባውያንን ለማውገዝ እና ዓለም አቀፍ የሚዲያ ተቋማት ያሰራጫቸዋል ያሏቸውን የተሳሳተ ዘገባዎችን ለመቃወም እንደሆነ ተናግራለች። ርብቃ ሻግሬ የ12ኛ ክፍል ተማሪ ስትሆን በሰልፉ ላይ የተገኘችበትን ምክንያት ታስረዳለች።
በዛሬው ሰልፍ ወቅታዊ የሆነ አጀንዳ ይዘን የወጣ ነው። ሁሉም ተማሪ ወኔው በጣም ደስ ይላል። የሀገር ፍቅሩ ደስ ይላል። ለዚህ ትውልድ አባቶቻችን ቀኝ ያልተገዛች ሀገር አስተላልፈው ሰጠውናል። እቺ ቀኝ ያልተገዛች ሀገር ደግሞ እኛ ተረክበን ወደፊት ከፍ ያለች ኢትዮጵያን መፍጠር እንፈልጋለን። አለብንም ቤተሰቦቻችንም ደግሞ ይሄን ደግፈው በተለያየ ወደ ጦር ወጥቷል።
እኔ ቢኒያም ተለቸው ይባላል። እዚህ ሰልፍ የወጣ ነው ምዕራባውያን ሀገራት የሀገራችን ሉዓላዊነት እየተዳፈሩ ስለሆነ ሚዛናዊ ያልሆነ ፍርድ ስላልሰጡ ጠላቷን በመደገፍ ሀገራችን ለመከፋፈል ስለሞከሩ ነው። ያው ውጭ ሀገር ያሉት እኛንም ያገባናል ብሎ ዲያስፖራዎች ሰልፍ ወጥቷል። እኛም እንደሚያገባን ለመናገር ነው እዚህ ሰልፍ።
ሌላው የሰልፉ ተሳታፊ የአቡነ ጎርጎሪዎስ ትምህርት ቤት ርዕሰ መምህር እንዳላማው ምን ይችል ናቸው።
ሰልፉ ዋናው አላማው ብዙ ስቴቶች ላይ ታይቷል። የውጭ ሀገራት ላይ ሰላማዊ ሰልፍ ወጥተዋል። እኛ ሀገር ላይም እንግዲህ ኢትዮጵያ እንደ ፈረሰች የሚያስሉ ሰዎች አሉና የውስጥ ጣልቃ ገብነቱን የዓለም ሀገራት ደግሞ የአሜሪካ እጅ አዙር ተጽዕኖ የምዕራባውያን ተጽዕኖ ለመቃወም ነው ዋናው ዓላማ የወጣ ነው። ተማሪዎችም እኛ እያለን በዛው ልክ እንግዲህ እኛ እያለን ለምን ሀገር የምትደፈረው? ስለዚህ የሀገር ሳቢ እንዲመጣ እኛም ዓላማው እሱ ነው። የሀገር ፍቅር መገለጽ መቻል አለበት። ውስጥ ላይ ያለው ኢትዮጵያ ነባር ሁኔታ አያውቀውም። የእኛ መረጃ ሀገር ላይ ያለው እውነት የሆነውን ነገር ለማሳየት ነው እንጂ አስተማሪ ፖለቲከኛ አይደለም። ግን ለሀገር ፍቅር ደግሞ ፖለቲከኛ መሆን አይጠብቅም። አለመማር አይጠይቅም፣ መማርን አይጠይቅም። ስለዚህ የሀገር ፍቅር በውስጥ ነው የሚሰጥ። እሱን የሀገር ፍቅር ደግሞ ለዓለም ለማሳየት ይህን ሰላማዊ ሰልፍ አካሄደናል። ተማሪዎቻችንም እንግዲህ አጠቃላይ በባህር ዳር ከተማ ስለ የሚገኙ ይህንን ሰልፍ ለማውገዝ በቃ በተለይ የውስጥ ጣልቃ ገብነትና የውጭ የእጅ አዙር ጣልቃ አሁን የመጣው ጦርነት የሀገር ሉዓላዊነት ነው። ሀገር የሚደፍር ነው እንጂ ፖለቲካ አይደለም። ስለዚህ እሱንን የሀገር ሉዓላዊነት ለማስከበር ሰላማዊ ሰልፉን አካሄደ።
በሌላ በኩል በኢትዮጵያውያን የሚቀርቡትን እንዲህ ያሉ ቅሬታዎችን በተለይ የዩናይትድ ስቴትስ ከፍተኛ ባለስልጣናት አይቀበሉትም። የሚሰጧቸውን መግለጫዎችና የሚወስዷቸው እርምጃዎች ከሰብአዊ መብት ማክበር ጋር የተያያዙ እንደሆኑ ይናገራሉ። ጉዳዩን በጣልቃ ገብነትም አይመለከቱትም። በቅርቡ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፊልትማን በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ንግግር ባደረጉበት ወቅት ዩናይትድ ስቴትስ በጦርነቱ ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ገልጸው፣ ነገር ግን ኢትዮጵያ የሰብአዊ መብትን ባለማክበሯ የሁለቱ ሀገራት ግንኙነት መስቀለኛ መንገድ ላይ መሆኑን ተናግረው ነበር። በባህር ዳር ከተማ የተካሄደውን የተቃውሞ ሰልፍ በማድነቅ ንግግር ያደረጉት የከተማዋ ተቀዳሚ ከንቲባ ዶክተር ድረስ ሳህሉ
ኖ ሞር በሚል መሪ ቃል እዚህ ተሰባስባችሁ ቅሬታችሁን እየገለጻችሁት ያላችሁት ሀገራችሁንና ክልላችሁን በመውደድ ነውና ይህ አኩሪ ታሪካችሁ ተመዝግቦ ለዘላለም የሚኖርና አሁንም በቀጣይ ጠላቶቻችንን አንገት ለማስደፋት ያለንን ህዝባዊ አንድነትና ተነሳሽነት ቁጭት እንዲህ ባማረ መልኩ እየገለጻችሁ ስለሆነ እጅግ ኮርተንባችኋለን።
በተባበሩት መንግስታት ድርጅት አምባሳደር ሊንዳ ቶማስ ግሪንፊልድ የመንግስታቱ ድርጅት የጸጥታው ምክር ቤት በቅርቡ በኢትዮጵያ ጉዳይ ላይ ባደረገው ስብሰባ ላይ ንግግር ሲያደርጉ ሁሉም አካላት ነፍጣቸውን በማውረድ ያለምንም ቅድመ ሁኔታ በአስቸኳይ ተኩስ አቁመው ድርድር መጀመር እንዳለባቸው የገለጹ ሲሆን ዩናይትድ ስቴትስ ለአንድ ወገን ታደላለች በሚል ከአንዳንድ አካል የሚቀርበውን ትችትም እንደማይቀበሉት ተናግረው ነበር። አክለውም በሁለቱ በኩል ያለውን ጥቃትና በሁሉም ወገኖች የሚፈጸሙ የሰብአዊ መብቶች ጥሰቶች እንደሚያወግዙ መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የኮቪድ ነክ ዜና ነው። ኦሚክሮን የተሰኘው አዲሱ የኮቪድ-19 ዝርያ አፍሪካ ውስጥ ያሳደረው ስጋት እየጨመረ መሆኑ ተገልጧል። ሆኖም የወረርሽኙን መዛመት ለመቀነስ ክትባቱ የሚያግዝ መሆኑን የጤና ባለሙያዎች እየተናገሩ ነው። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ እንሆ። የያዝነው ሳምንት በአዲሱ የኦሚክሮን የኮሮና ቫይረስ ዝርያ ሳቢያ በአፍሪካ ከፍተኛ መጠን ያለው የኮሮና ቫይረስ ወረርሽኝ መዛመት የተዘገበበት ሳምንት ነው። አገሪቱ በሳምንቱ ያስመዘገበችው የኮሮና ቫይረስ ተጋላጮች ቁጥር 52,000 ሲደርስ ከነኚህም ውስጥ 31,000 በደቡብ አፍሪካ ነው የተዘገበው። የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ዲሬክተር ጃን ንኬን ጋሶንግ ትላንት ሐሙስ በኢንተርኔት አማካኝነት በርቀት በተካሄደ ስነ ስርዓት በሰጡት አስተያየት አዲሱን ራሱን የለወጠ የኮሮና ቫይረስ ዝርያ መዛመት ለመቋቋም የአፍሪካ ሀገሮች በጋራ እንዲሰሩ ጠይቀዋል።
What we need to do going forward is to have a coordinated approach.
ለወደፊቱ ማድረግ ያለብን እነኚህን ራሳቸውን የሚለዋውጡ የቫይረሱ ዝርያዎች ለመቆጣጠር አስቀድሞ በወጉ የተሰናዳ አካሄድ ማኖር አለብን። ምክንያቱም ሌላ ራሱን የለወጠ የቫይረስ ዝርያ መታየቱና ከዚያም አዲስ የቫይረስ ዝርያ መሰናበታችንን ስለምናውቅ ነው። ስለዚህ አዲስ ዝርያ በእርግጠኝነት የማናውቀው ብዙ ነገር አለ። ይሁን እንጂ መሸበር አያስፈልግም። በትዕግስት የበለጠ መረዳት መቻል እንጂ። ዛሬ እንደቀደመው ጊዜ አቅምና ተስፋ የለሽ እንዳልሆን አውቃለሁ። ከመፋለሚያው ሜዳ እንደ ልብ ልናሰማራ የምንችላቸው በርካታ መሳሪያዎች ከእጃችን አሉ። አሁንም ያው ቀደም ብለን ያወቅነውም ኮቪድ ነው።
ሞሰስ ማሲካ በናይሮቢ የቫይረስ ጥናት ምርምር ባለሙያ ናቸው። አገሪቱ አብዛኛው ሕዝቧ እስኪከተብ ድረስ ፈተናዋ መቀጠሉ አይቀርም ይላሉ።
Regardless of the new variant Omicron,
አዲሱን ራሱን የለወጠ የቫይረስ ዝርያ ኦሚክሮንን ተጽዕኖ ስናስብ ሁኔታው ቀድሞውንም የከፋ ነው። ምክንያቱም በሀገሪቱና በመላው ዓለም ዴልታ የተሰኘው የኮቪድ-19 ዝርያ ስላለና በተለይም ደግሞ የክትባቱ አቅርቦት እጅግ አነስተኛ በሆነባት አፍሪካ አሁንም አያሌ ሰዎች ለወረርሽኙ ተጋላጭ በመሆናቸው ነው። በሀገሪቱ ቁጥሩ 10% የሚደርስ ሰው ብቻ ነው የተከተበው። ይህም ከእያንዳንዱ 10 ሰው አንድ ሰው ማለት ነው። ስለሆነም በርካታ ሰዎች ለቫይረሱ ሊጋለጡ ይችላሉ።
ማሲካ አክለውም በአፍሪካ ላለው የተከተበው ሕዝብ ቁጥር ማነስ ምክንያቱ የክትባቱ አቅርቦት እጥረት መሆኑን ያስረዳሉ።
በብዙ ቦታዎች ያለው መሰረተ ልማት ይዞታ ያንን ያህል የከፋ አይደለም። በጥሩ ደረጃ ላይ ይገኛል ማለት ይቻላል። ሆኖም በአሁኑ ሰዓት ለብዙዎቹ ለነኝ ተቋማት መከፋፈል የሚችል ነገር የለም። እንደኛ ያሉ አንዳንድ መንግስታት ክትባቱን ሰዎች ሊሄዱባቸው በሚችሉ ትልልቅ ማዕከሎች ውስጥ ማቆየት መርጠዋል። ምክንያቱም ለሁሉም ጤና ጣቢያዎች እናከፋፈል ቢሉ አንድም ሁሉንም ማዳረስ ስለማይችሉና ሁሉም ሰው እንደሚፈልገው አሟልቶ ሁለት ጊዜ መከተብ ስለማይችል ነው። ነገር ግን አሁን ከሁሉም በላይ ትልቁ ፈተናችን የአቅርቦት እጥረት ነው የሚል እምነት አለኝ። የአቅርቦት ችግሩ ከተቀረፈ ከዚያ በኋላ ክትባቱን ህብረተሰቡ ወዳለበት በአቅራቢያው እንዲያገኝ ማድረጉ ቀላል ነው።
2.2 ቢሊዮን የሚደርስ ክትባት መጠን ያስፈልጋታል። እንደ አገሪቱም የበሽታዎች ቁጥጥርና መከላከያ ማዕከል ገለጣ 54 የአፍሪካ ሀገሮች እስካሁን መጠኑ 417.5 ሚሊዮን የሚደርስ የኮቪድ-19 መከላከያ ክትባት ገዝተዋል። በያዝነው ወር መገባደጃ ላይም ማዕከሉ ከአህጉሪቱ የጤና ሚኒስትሮች ጋር በሚያደርገው ስብሰባ በየሀገራቸው ሰው ክትባቶችን እንዲወስድ የሚያግዝ አሰራር ለመቀየስ በሚያስችሉ መንገዶች ላይ ትኩረት አድርጎ እንደሚመክር አስታውቋል። አድማጮች፣ ተከታዩም ከኮቪድ ነክ ዜና ጋር ያቆየናል። ዩናይትድ ስቴትስ አዲሱ የኮሮና ቫይረስ ዝርያ ኦሚክሮን በአገሪቱ መገኘቱ ከተረጋገጠ ከ24 ሰዓት በኋላ ፕሬዚዳንት ጆ ባይደን ወደ አገሪቱ የሚገቡ ዓለም አቀፍ ተጓዦችን በተመለከተ ጥብቅ መመሪያዎችን አውጥተዋል። በመላው አገሪቱም በመጓጓዣዎች ላይ የአፍና የአፍንጫ መሸፈኛ ጭንብል መመሪያዎች ለተራዘመ ጊዜ እንዲቆይ ተደርጓል። ፕሬዚዳንቱ በተጨማሪም 200 ሚሊዮን የኮቪድ-19 ክትባቶች በቀጣይ ወር ለሌሎች አገሮች እንደሚለግሱም ቃል ገብተዋል። የአሜሪካ ድምፅ የዋይት ሀውስ ቢሮ ዋና ዘጋቢ ፓቲ ዊዳክስዋራ ያጠናቀረችውን ዘገባ ኤደን ገረመው እንዲህ ታቀርበዋለች።
ወደ ዩናይትድ ስቴትስ ለመጓዝ አስበዋል? እንደዛ ከሆነ ጠበቅ ያሉ የኮቪድ-19 መመሪያዎችን ለመተግበር መዘጋጀት ይኖርቦታል። ሙሉ ለሙሉ መከተብ ያለበው ሲሆን ከዚህ በተጨማሪም ከቀጣይ ሳምንት ጀምሮ ለጉብኝት የሚጓዙ ሰዎች ቀድሞ ከነበረው የ72 ሰዓታት ምርመራ ባጠረ መልኩ የ24 ሰዓት ኮቪድ-19 ነጻ የምርመራ ውጤት ማቅረብ ይጠበቅባቸዋል። ይህም በዜግነት የሚገደብ አይደለም። ፕሬዚዳንት ጆ ባይደን በመመሪያዎቹ ዙሪያ እንዲህ ይላሉ።
This tighter testing timetable provides an added degree of
scientists touch Omicron የተሰኘውን ዝርያ ለመመርመር የተጣበበ ጊዜ ሰሌዳ ያላቸው ይህም ተጨማሪ የሆነ ጥንቃቄ ያስፈልጋል ማለት ነው። እናም በዚህ የክረምት ወቅት በህዝብ መጓጓዣዎች፣ በባቡሮችና የአየር በረራዎች ላይ የአፍና የአፍንጫ መሸፈኛ ጭንብል መመሪያዎችን አራዝመናል።
እነዚህም መመሪያዎች ፕሬዚዳንቱ የሶስተኛ ዙር የኮቪድ-19 ክትባትን ለአዛውንቶች ማቅረብ እንዲሁም ነጻ ከሆነ የህፃናት ክትባትን ተደራሽ ከማድረግ ጋር አያይዘው ይፋ ያደረጉት ትላንት ነው። የመጀመሪያው ኦሚክሮን ቫይረስም ወደ ደቡብ አፍሪካ ከካሊፎርኒያ ተጉዞ በነበረ አንድ ሰው ላይ ረቡዕ ዕለት መገኘቱ ተረጋግጧል። የባይደን አስተዳደር ደቡብ አፍሪካን ጨምሮ የኦሚክሮን ቫይረስ ዝርያ ከተገኘባቸው 9 ሀገራት የሚመጡ ጉዞዎችንም አግዷል። ከዚህ በተጨማሪም ፕሬዚዳንቱ አስተዳደራቸው በቀጣዮቹ ቀናት 200 ሚሊዮን የኮቪድ-19 ክትባቶችን ለተለያዩ ሀገራት እንደሚልክም አስታውቀዋል።
ሁሌም በቅድሚያ ህዝባችን መጠበቁን እርግጠኛ ይሆናለሁ። ነገር ግን ዓለም በሙሉ እንዲከተብ ማድረግ ለሞራል ብቻ የምናደርገው ነገር አይደለም። ይሄ በእኔ አተያይ አሜሪካውያን አሁን ከምናየው ቫይረስ እንዲጠበቁ የምናደርግበት የሞራል ግዴታችን ነው።
እነዚህ ክትባቶች በጆንሰን ኤንድ ጆንሰን እና በዓለም አቀፍ የኮቪድ-19 ክትባት ጥምረት ኮቫክስ አማካኝነት በጦርነት ወደ ተጎዱ ቦታዎችና የስደተኛ መጠለያ ጣቢያዎች የሚላኩ ይሆናሉ። በዚህ ጉዳይ ላይ የዋይት ሀውስ ቃል አቀባይ ጄን ፓስኪ እንዲህ ይላሉ።
ዓለም አቀፍ ከሆኑ እንደ የተባበሩት መንግስታት ድርጅት ከመሰሉና ከሌሎች የታመኑ እርዳታን ከሚቀበሉና ክትባቶቹን ለማህበረሰብ ከሚያደርሱ የጤና አጋሮች ጋር በመሆን እየሰራን ነው።
በቅርቡ በዱክ ዩኒቨርሲቲ የተሰራ ትንታኔ የተባበሩት መንግስታት ድርጅት በአመቱ ማገባደጃ ላይ 40% የሚሆነውን የዓለም ዝቅተኛና መካከለኛ ገቢ ያለው ህዝብ በክትባት ለማዳረስ ያስቀመጠውን ግብ ለማሳካት ከዓለም አቀፍ የክትባት ጥምረት ኮቫክስ ውጪ 650 ሚሊዮን ክትባቶች ያስፈልጉታል ይላል። ነገር ግን ይህንንም ቢሆን ማሳካት እንደሚቻል የዱክ ዩኒቨርሲቲ ዓለም አቀፍ የጤና ፈጠራ ማዕከል አባል ክሪሽና ኡዲያ ኩማር ይገልጻሉ።
እጅግ ብዙ ቢመስልም ቡድን 7 በመባል የሚጠሩት የበለጸጉት ሀገራት ዜጎቻቸውን በሙሉ 2 ዙር ከትበው ተጨማሪ 3ኛውንም አከናውነው ሲያበቁ 800 ሚሊዮን የሚሆን በሌላ ቦታ ላይ ጥቅም ላይ የሚውል ትርፍ ክትባት ይቀራቸዋል።
ምንም እንኳን በዓለም ዙሪያ የክትባት ስርጭት ፍትሐዊነት ችግር ቢኖርም በአሁን ሰዓት ግን ትልቁ ጋሬጣ በክትባቱ ጥራትና ውጤታማነት ዙሪያ በዓለም ላይ ያለው ጥርጣሬ ነው። የባይደን አስተዳደር ታዲያ የሌሎች ሀገራት ህዝቦች ያለባቸውን የክትባት ማንገራገር ለማሸነፍ እየሰራ መሆኑንም አስታውቋል።
ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ነው የምናልፈው። ቀዳሚው ቅንብር ቃለ ምልልስ ነው። የማህበራዊ ሚዲያ ትስስር አገልግሎቶች በማወቅም ይሁን ባለማወቅ የሐሰተኛ መረጃዎች፣ የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዚህ በዩናይትድ ስቴትስ ያደረገው በካሊፎርኒያ ክፍለ ግዛት የሚገኘው የሎስ አንጀለሱ ሲቢኤስ የቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያዊቱ ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምፅ ተናግራለች። ከ10 ዓመታት በላይ አልጃዚራን ጨምሮ በተለያዩ ዓለም አቀፍ የመገናኛ ተቋማት በጋዜጠኝነት ያገለገለችው ሄርሜላ የማህበራዊ ሚዲያ ተቋማት ለእርስ በርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው አገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸው ብዝሃነት እንደሚያስፈልጋቸውም ትናገራለች። ከሄርሜላ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል?
Pretty frustrating and enraging, honestly, because so many lives depend on it.
እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው፣ ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጄኖሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሐሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል።
ቀደም ሲል እንዳልነው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም?
No, I don't think so. You know, I think it's a misconception that
ተጽዕኖ የለውም። እንደውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሐሳብ አቀንቃኝነት ነው የሚሉት ድምጽ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኙ ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖ ሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንደውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሃል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምጽ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል።
ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል?
ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ነዋይ ማፍሰስ ይኖርባቸዋል።
እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ፣ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሐሰተኛ መረጃዎችንስ እንዴት መለየት ይችላሉ?
That's a good question. Well, first of all, it's like you got to have the time and the interest, right?
በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረኩት ምንድነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሐሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው።
ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድን ነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች?
I think it will come because other communities will realize this is not an Ethiopia problem, like on Sunday.
ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይሄን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ መሳሰሉ ስለ ሀገራቸው ሐሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አደርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማን ነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን ዓለም የተሻለች ቦታ ትሆናለች ብዬ አስባለሁ።
ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽው ቆይታ በጣም አመሰግናለሁ።
Thank you, Lily. Appreciate it.
እኔም አመሰግናለሁ።
እኔም ስምኝሽን ላመስግን። አድማጮች፣ ታዲያ ከስምኝሽና ሄርሜላ ያደረጉት ቆይታ ሁለተኛ ክፍልና ሌሎች መረጃዎች የተካተቱበት ቀሪ ዝግጅት በኢንተርኔት በድረገጻችንና በማህበራዊ ገጾቻችን ላይ ታገኙታላችሁ። አሁን ወደ ተከታዩ ቅንብር ነው የምወስዳችሁ፣ ሳይንስና ቴክኖሎጂ። በመላው ዓለም ላይ በቴክኖሎጂ ዘርፍ የሰመረላቸው በርካታ ኢትዮጵያውያን ቢኖሩም እርስ በርስ የሚያስተሳስራቸው መላ በበቂ ሁኔታ ባለመኖሩ በጋራ ሊያበረክቱ የሚችሉት ውጤት ርቀውታል ይላል በመንደርደሪያው። ይህን ለማስተካከል የታለመ በእንግሊዝኛው አጠራሩም ኢትዮጵያንስ ኢንቴክ የተሰኘ ንቅናቄ ከጥቂት ዓመታት በፊት ተጀምሯል። ወደ 60 የሚጠጉ ከተሞች የሚኖሩ ከ1500 በላይ አባላት ያሉት ይህ ንቅናቄ ካስጀመሩት መካከል አንዱ በርናር ላውሬን ዲዮን የምሽቱ እንግዳችን አድርገናቸዋል። በርናር መንግስታትና የቴክኖሎጂ ተቋማትን በማማከር ስራ የተሰማሩ ባለሙያ ናቸው። ኢትዮጵያንስ ኢን ቴክን አጀማመሩን በሚያስረዱበት ነው የሚጀምሩት።
ጥሩ ቦታ የያዙ በቴክኖሎጂ ዓለሙ ላይ የኢትዮጵያን ተወላጆች እና የፍሬንድስ ኦፍ ኢትዮጵያ የምንላቸው በጣም ብዙ ስላሉ እነዚህን ሰዎችን እንዴት ነው የምናገናኘው እና ኔትወርክ የምንፈጥረው ብለን ነው የተነሳ ነው። እና ይህ ኔትወርክ ያው ለብዙ ነገር ወደፊት ሲያስፈልግ አክቲቬት ማድረግ ስለምንችል እንደዛ ብለን ነው የተነሳ ነው። እና ግን ከሶስት ዓመት በፊት ሳን ፍራንሲስኮ ነበርኩኝ እና ዝግጅት እናዘጋጅ ነበር። በፓነል ውይይት እያደረገን የትውውቅ መድረክ እያዘጋጀን ሳን ፍራንሲስኮ እና በኤሪያ አካባቢ በቴክኖሎጂ ዓለም ውስጥ የተሰማሩ የራሳቸው ድርጅት ያላቸው አበሾች ወይም ፍሬንድስ ኦፍ ኢትዮጵያ አንድ ላይ እየተገናኘን እነዚህን ቶፒኮች ላይ እየተወያየን እንጫወት ነበር እና ብዙ ጊዜ ደግሞ የምናስበው በዛም ሰዓት ላይ ኢትዮጵያን እንዴት ነው በቴክኖሎጂ ዓለም ላይ ዓለምን እንዴት ነው የምናበረታታው በሚልም ብዙ ጊዜ እንወያይ ነበር። ይህ ኔትወርክ ያው አሜሪካ ብቻ ሳይሆን ፈረንሳይም ያሉ ሰዎች አሉ፣ ለንደን የተሰበሰቡ ሰዎች አሉ፣ እንደን ኦፍኮርስ ኢትዮጵያ። እና አሰቡ ምንድን ነው ሲያስፈልግ ቅድም እንዳልኩት እነዚህን ሰዎችም አንድ ላይ ሪች አውት ማድረግ እና አንድ ላይ አንድ ቁም ነገር ላይ መስራት።
እንግዲህ በተለያዩ ዘርፎች የተሳካላቸውን ኢትዮጵያን ታሪክ ብዙ ቦታ እንሰማለን እናያለን። በቴክኖሎጂው መስክ እየተንቀሳቀሱ ያሉ ትልልቅ ድርጅቶችን፣ ትልልቅ ሀሳቦችን የሚያበረክቱ ኢትዮጵያንን ጉዳይ ግን ያን ያክል ሰምተን አናውቅም ነበረ። ይህንን እንቅስቃሴ ከጀመራችሁ በኋላ የጠበቃችሁትን ያክል በቴክኖሎጂው መስክ የተሳካላቸው ጥሩ ብሩህ አእምሮ ያላቸውን ሰዎች ለማግኘት ቻላችሁ ወይ?
መጀመሪያ ስንጀምር ምናልባት 30-50 ሆነን የጀመርነው ስንገናኝ ስንሰባሰብ እንደዛ ነበረ የሰው ብዛቱ። ግን ቅድም እንዳልኩት ነው እነዚህ ሰዎች በጣም በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያዊ ወይንም ፍሬንድስ ኦፍ ኢትዮጵያ። በጣም እንደውም ይሄ ግሩፕ እየበዛ ሲመጣ እኛ አትሊስት እኔ ማለት እችላለሁ በጣም ተደስቼና ገርሞኝም ነበር። ቢኮዝ ብዙ ጊዜ አንገናኝም አንተዋወቅም፣ ግን በጣም ትላልቅ እንደውም ኃላፊነት ያላቸውና ቴክኖሎጂ ዓለም ላይ ትላልቅ ዲሲዥንዞች የሚወስዱ ሰዎች ናቸው እዚህ ኔትወርክ ላይ የተቀናቀሩት። እና ምናልባት አንድ ሁለት ምን ቁም ነገር ተሰራ የሚለው ከተነሳ አሁን ለምሳሌ ከኦልሞስት አሁን 2 ዓመት በፊት ነበረ ወደ ሲሊኮን ቫሊ አንድ ዴሌጌሽን ለማምጣት ፈልጌ ነበር እና ከፍተኛ ዴሌጌሽን ነው እንግዲህ ያው ሚኒስትሮች አሉ፣ ሚኒስትር ዴታዎች አሉ እና በፐብሊክ ዘርፉ ማለት ነው። በግል ዘርፉ ደግሞ እንደዛውም ስራ አስኪያጆች ዴሌጌሽን ላይ ተቀላቅሎ ነበር እና ይህን ጉዞ ለማሳካት ሪች አውት ያደረግነው በዛ ጊዜ ኔትወርክ ኢትዮጵያን ዚንቴክ ነበር እና አብዛኛው የተሳኩልን ሚቲንጎች በዛ ኔትወርክ ነበር። ኦፍኮርስ ሁላችንም ደግሞ የራሳችንን ኔትወርክ አክቲቬት አድርገን ነበር፣ ግን በዛ ሰዓት ላይ የኢትዮጵያን ዚንቴክ ኔትወርክ ከፍተኛ ሚና ተጫውቶ ነበር። ሌላ እንደምታስታውሰው አሁን አንድ አመት ተኩል ይሆናል፣ ግን ኮቪድ እዚህ ሀገር ሲነሳ ኢትዮጵያ ላይ ሲነሳ ያው ሌላም ሀገር ላይ ሲነሳ ሁሉም ሰው ደንግጦ ነበር እና በዛ ጊዜ እኔ እንኳን በዛ አክቲቪቲ ላይ ብዙም አልሳተፍኩም፣ ግን በአንድ ቀን ያህል እውነት ነው የምልህ በአንድ ቀን ምንም 48 ሰዓት በማይሆን ጊዜ 1-2-3 ሰዎች ከዚህ ከኢትዮጵያ ዚንቴክ ኔትወርክ ኮቪድ-19ን ቅድመ ዝግጅትና አንዳንድ እነዚህ ፕሮቶኮልዞችን ቴክኖሎጂ መተግበሪያዎችን ለመስራት አንድ ላይ እንሁንና ማን ይመጣል ማን ይቀላቀላል ብሎ ጥሪ አሳልፈው በ48 ሰዓት ነው እስከ 1500 የሚሆኑ ቮለንቲርዞች የተሰበሰቡት እዚህ ፕላትፎርም ላይ። እና በጣም የሚገርም ኔትወርክ ነው። ቢኮዝ ያው ቅድም እንዳልኩ ነው ሲያስፈልግ ብቻ ይህን ኔትወርክ አክቲቬት ማድረግ ይቻላል። እና በጣም ብዙ ስራዎች ተሰርተዋል ከጤና ሚኒስቴር ከኢፒኤችአይ፣ ግን ከዛም በላይ ደግሞ መስራት ይቻላል ወደፊት ሲያስፈልግ።
በዛው ልክ የሚጠየቀው ሌላው ጥያቄ እንደዚህ ያለው ኢትዮጵያን ቢኖርም የተወለዱባት ሀገር ወይም ደግሞ የሚዛመዷት ሀገር ኢትዮጵያስ ለቴክኖሎጂው ምን ያክል የተመቸች ናት? አሁን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሰዎች መጥተው ስራ እንዲጀምሩና ውጤታማ እንዲሆኑ ምን ያክል ምቹ ነው የሚል ጥያቄዎችም ይነሳሉ። አቶ በርናርድ በአውሮፓም ሆነ በአሜሪካ ያለውን አሰራር አይተሃል። ከኢትዮጵያ መንግስት ጋርም ከስራ ፈጠራ ጋር በተገናኙ እንቅስቃሴዎችና ስራዎችን ስታደርግ እንደሰነበት ካውቃለሁ። ከዛ ጋር አያይዘህ በእርግጥ የእነዚህን ሰዎች ችሎታና ብቃት ለመጠቀም የሚያስችል ምህዳር ኢትዮጵያ ውስጥ አለ ወይ?
አዎ፣ በጣም ጥሩ ጥያቄ ነው ባይዘ ያነሳው ሀብታሙ። ቢኮዝ አሁን ዋናው ደግሞ ግባችን የዚህ ኔትወርክ ምንድን ነበር? እነዚህን ግሩፖች አሁን ለምሳሌ ለንደን ያለው ግሩፕ፣ ፓሪስ ያለው ግሩፕ፣ አዲስ አበባ ያለው ግሩፕ፣ ሲሊኮን ቫሊ፣ ዋሽንግተን ዲሲ እንደዛ እያለም እነዚህም ግሩፖች ትስስር የመፍጠርና የመተዋወቅ ከዛም አልፎ ደግሞ የሀገራችን ያለው የቴክኖሎጂ እንቅስቃሴ የአመለካከቱን መቀየር እና አንዳንድ ነገሮች ላይ እነዚህ ሰዎች ለንደን፣ ሲሊኮን ቫሊ ያሉ ሰዎች እንዲሳተፉ በምን ላይ ነው የሚሳተፉት? ወይንም በኢንቨስትመንት ወይንም በአድቫይዘሪ የመሳሰሉት። እና አሁን ከዚህ በፊት አይ ቲንክ ሀገራችን ላይ የሚደረጉ እንቅስቃሴዎች ወይንም ድርጅቶች አዳዲስ እነዚህ ስታርታፖች የምንላቸው አይታወቁም። እና አሁን አይ ቲንክ ይህ ኔትወርክ አንድ ሚና አትሊስት የነበረው በእነዚህን ድርጅቶች ማስተዋወቅ ነው። እና በጣም ቆንጆ እንቅስቃሴዎች ይታያሉ በዚህ ስነ ምድር በኢትዮጵያን ስታርታፕ ኤኮሲስተም በጣም አዳዲስ ሀሳቦች አዳዲስ ኢኖቬሽንሶች በጣም ይታያሉ። እና ብዙ ጊዜ ደግሞ ሰው የሚመስለው በፋይናንሻል ቴክኖሎጂ ብቻ ይመስላችኋል፣ ግን በብዙ መስክ በአግሪካልቸር በረው በግብርና በጤና በጣም ብዙ መስኮች ላይ የሚንቀሳቀሱ ስታርታፖች አሉና አይ ቲንክ የሱን አመለካከት ቀይሯል ይሄ ኔትወርክ ቢኮዝ ያው እነዚህን ኢንፎርሜሽን ስለምንቀበል አሁን ያመለካከት ሲቀየር ደግሞ ምን ይሆናል ማለት ነው ሰው ኢንቨስት ለማድረግ ሞር ይነሳሳል ማለት ነው። እና ያየነው ነው አሁን እንደምታውቁ ኢትዮጵያ ምናልባት ከ3-4 አመት በፊት የኢንጂን ኢንቨስትመንት ቮሊዩም በሚሊየንም አይቆጠርም ነበር በሺም አይቆጠርም ነበር፣ ግን አሁን ቀስ ብለን ወደ ሚሊዮኖች እየገባን ነው። እንደምታውቁ አሁን ለምሳሌ ባለፈው አመት አሪፌ ከ3.5 ሚሊዮን ዶላር ሬዝ ያደረገ ድርጅት ነው። አብዛኛው እነዚህ ሰዎች ኢንቨስት ያደረጉት ከአሜሪካ ናቸው እና ከሌላም አውሮፓ ሀገሮች እና ኦፍኮርስ ደግሞ ከኢትዮጵያ ኢንቨስት ያደረጉ ሰዎች አሉ። ግን ይሄ እንግዲህ ዝም ብሎ ከመሬት ተነስቶ አይደለም። እነዚህ ሰዎች ኢንቨስት የሚያደርጉት ኢንፎርሜሽን እየተቀባበሉ እንዴት ነው ይሄ በጣም ሪስኪ ኢንቨስትመንት ነው እየተጠያየቁ ነው እዚህ ላይ የገቡበት። እና ይሄ በጣም ኢምፖርታንት ነው ቢኮዝ እዚህ ስነ ምዛር ላይ በጣም የተቸገር ነው የአክሴስ ቱ ፋይናንስ ችግር ነው። እና እነዚህ ከዲያስፖራ የሚመጡ ሰዎች ኢንቨስት ያደርጉ በጣም ትልቅ ሚና ይጫወታሉ ማለት ነው። በጣም ኢምፖርታንት የምለው ነጥብ ነው። ሁለተኛው ነጥብ ደግሞ በአድቫይስ አሁን ለምሳሌ ስታርታፕ ከዛ ከሲሊኮን ቫሊ ስንመለስ የስታርታፕ ረቂቅ አዋጅ እናዘጋጅ ተባብለን እንደ ዴሌጌሽን ማለት ነው ሰርተንበታል። እና አሁን ምናልባት ከዚህ 2 ወር በኋላ ወይም 3 ወር በኋላ ረቂቅ አዋጁ አፕሩቭ እንደሚደረግ ነው።
የሳይንስና ቴክኖሎጂ ቅንብር ነበር አድማጮች የተከታተላችሁት። ሀብታሙ ስዩምና እንግዳውን አቶ ቤርናርን አመሰግናለሁ። የመጨረሻው ቅንብር አድማጮች የስደተኞች ለየት ያለ ታሪክ ነው።
ቦል ማየን አሊያስ ኮሎምቤና ወንድሙ ጋትኮስ በሊቢያ በቆዩበት ጊዜ በፌስቡክ የማህበራዊ ትስስር ገጻቸው ላይ ቶሎ ቶሎ ይጽፉ ነበር። በጥቅምት ወር መጨረሻ ላይ ግን ሁለቱ ደቡብ ሱዳናዊ ወንድማማቾች በድንገት መጻፍ አቆሙ። ምክንያቱ የባህር ላይ ጉዞ በመጀመራቸው ሲሆን ተሳፍረውበት የነበረው እጅግ የደከመ ጀልባ ሜዲትራኒያን ባህር መሃል እንዳለ ሞተሩ በመበላሸቱ ኦሽን ቫይኪንግ በተሰኘ አዳኝ መርከብ ሕይወታቸው ሊተርፍ ችሏል።
በትንሿ ጀልባ ላይ ሆኜ አሁን ልሞት ነው እያልኩ ነበር የማስበው። እየሞትኩ ነው ብዬ ነበረ። ማንም የሚያድነኝ ያለ አልመሰለኝም።
ሁለቱ ወንድማማቾች ከሌሎች ጓደኞቻቸው ጋር ደቡብ ሱዳንን ጥለው ወደ ሊቢያ የተሰደዱት እንደ አውሮፓውያን አቆጣጠር በ2015 ነበር። በሊቢያ ስራ ሲሰሩ ቢቆዩም በጦርነት በታመሰችው ሀገር ግን ሕይወት አስቸጋሪ በመሆኑ ወደ አውሮፓ ለመሄድ መወሰናቸውን ጋትኮስ ማየን እና ጓደኛው ጆርጅ ይናገራሉ።
ሊቢያ ለእኔ እጅግ አስቸጋሪ ነበር። ለምን ብትለኝ ያስሩኛል፣ ይደበድቡኛል። በዚያ ላይ ስራ ሰርቼ እንኳ አይከፍሉኝም። ገንዘብ ቢኖረን እንኳ ዘራፊዎች መጥተው ገንዘባችንን ይወስዱብናል ወይም ይገሉናል። ለዚያ ነው ወደ አውሮፓ ለመሄድ የወሰንኩት።
ወንድማማቾቹ በአዳኝ መርከቡ ላይ ከተሳፈሩ በኋላ ቀሪ ጊዜያቸውን ያሳለፉት ካርታ በመጫወትና ከሌሎች ስደተኞች ጋር በመወያየት ነበር። በድንገት ወደ ጣሊያን እየሄዱ እንደሆነ መልእክት ሲነገራቸው ግን ደስታቸው ወሰን አልነበረውም።
እጅግ በጣም ተደስቻለሁ። የመፈለግ ስሜት እየተሰማኝ ነው። በጣም ደስ ብሎኛል።
በዚህ ተስፋ ሰጪ ዜና ስደተኞቹ በአውሮፓ ሊኖራቸው ስለሚችለው የወደፊት እጣ ፈንታ ማሰብ ይጀምራሉ።
አውሮፓ ስገባ ተሰጥኦዬን መከተል እፈልጋለሁ። ጥሩ የቅርጫት ኳስ ተጫዋች ነኝ። የምህንድስናም ሙያ አለኝ። እኔ ህልሜ የቅርጫት ኳስ መጫወት ነው። ያ ካልሆነና ቅርጫት ኳስ መጫወት ካልቻልኩ ግን ትምህርቴን እቀጥላለሁ።
ወንድማማቾቹ በጣሊያን ሲሲሊ ከተማ አጉስታ የተሰኘ የባህር ዳርቻ ላይ በሚገኝ ቀጭን መተላለፊያ ተጉዘው ወደ አውሮፓ ሲገቡ ሌላ አዲስ ህልምና የኑሮ ትግል ይጠብቃቸዋል።
በቅርቡ በሜዲትራኒያን ባህር ውስጥ ከመስጠም አደጋ የተረፉ ሁለት ደቡብ ሱዳናዊ ወንድማማቾችን ታሪክ የተሻለ ሕይወት ፍለጋ ወደ አውሮፓ የሚሰደዱ በርካታ አፍሪካውያን ስደተኞች ታሪክ መሆኑን የጠቆመ ዘገባ ነበር የተከታተላችሁት። ሁለት ወንድማማቾች እጅግ ደካማ በሆነችው ጀልባ ተሳፍረው ከሊቢያ በመንገድ ላይ እንዳሉ ሞተር በመበላሸቱ ሳቢያ አደጋ ላይ ይወድቁና ኦሽን ቫይኪንግ በተሰኘ አዳይ መርከብ ሕይወታቸው ሊተርፍ ችሏል። አድማጮች ስርጭታችንንም በዚሁ እያገባደድን ነው። ነገ ቅዳሜ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ ጋር በዚሁ ተሰናበትን። መልካም ምሽት። ደህና እደሩ።